የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ እረቡ ጥር 7 2012 ዓ.ም ተመረጥ ምሽት ፕሮግራማችንን እናስተዋውቃችሁ። የድሬዳዋ ዩኒቨርሲቲ የፊታችን ጥር 14 እና 15 ቀን ተማሪዎችን መቀበል እንደሚጀምር አስታወቀ።
መሰፊው ዲኖችና ትምህርት ክፍል ኃላፊዎችና አስተባባሪዎች ሁለት ቀውይት አድርገው ነበር። እነሱንም ቀሪው ጊዜ እንዴት መሸፈን እንዳለብን ከስምምነት ላይ ደርሰናል።
ይህንና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች አብራችሁን ከቆያችሁ ታዳምጣላችሁ። ፕሮግራሙን በመምራት አብራችሁ የማመሸው ጽዮን ግርማ ነኝ። በቅድሚያ አጫጭር ዜናዎችን እናስደምጣችሁ። በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ ተከስቶ የነበረው የጸጥታ ችግር ተከትሎ ከ35 ሺህ በላይ ተማሪዎች ከትምህርት ገበታቸው ውጭ መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ችግሮቹን እንዲያጠኑ ወደ ከፍተኛ ትምህርት ተቋማት የላካቸው አጥኚ ቡድኖች ስለ ችግሮቹ መንስኤ ናቸው ያሏቸውን የጥናት ግኝቶች በዛሬው ዕለት ይፋ አድርገዋል። አድማጮች ይህንን ዘርዘር ያለ ዘገባ በነገው ምሽት እናስደምጣችኋለን። አንድ የፕሬዚዳንት ዶናልድ ትራምፕ የግል ጠበቃ ተባባሪ የዩክሬን መንግስት ፕሬዚዳንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲያካሂድ ጫና የማሳደር ዘመቻ ይደረግ እንደነበር ትራምፕ ጠቅቀው ያውቃሉ ሲሉ ተናግረዋል። ትራምፕ ይደረግ ስለነበረው ነገር ሁሉ በሚገባ ያውቃሉ ሲሉ ሌቭ ፓርነርስ ትላንት ማታ ኤምኤስኤንቢሲ በተባለው የአሜሪካ ቴሌቪዥን ጣቢያ ተናግረዋል። ጠበቃቸው ሩዲ ጂሊያኒ ዩክሬን ውስጥ ያደረጉት ስለነበረው ነገር ሁሉ ትራምፕ እንደሚያውቁ እርግጠኛ ነኝ ማለታቸውን ዘ ኒውዮርክ ታይምስ ጋዜጣ ዘግቧል። ትራምፕ በቀድሞው ምክትል ፕሬዚዳንት ጆ ባይደን ላይ የጥፋት መረጃ ፍለጋ የግል ጠበቃቸው ጁሊያኒን አላኩም ብለው እንደነበር የሚታወቅ ነው። ጆ ባይደን በመጪው የዩናይትድ ስቴትስ ምርጫ የፕሬዚዳንትነት ተወዳዳሪ መሆናቸው ይታወቃል። ፓርነርስ ታዲያ ትራምፕ ስላደረጓቸው ንግግሮች አሉ በሚገባም ያውቃሉ። ዩክሬን የነበሩት የተልእኮ ለመፈጸም ፕሬዚዳንቱ ሩዲ ጁሊያኒ ሳያውቁት የምሰራው ነገር አልነበረም ብለዋል። በካሜሩን ሰሜን ምዕራብ ደቡብ ምዕራብ እንግሊዝኛ ተናጋሪ ሀገር ለመመስረት በሚዋጉት ኃይሎችና በሀገሪቱ ወታደራዊ ኃይል መካከል የሚካሄደው ግጭት በመባባሱ ሰዎች ከአካባቢያቸው እየሸሹ ነው። እንደ አውሮፓውያን አቆጣጠር የካቲት 9 ቀን የአካባቢ መማክርትና የምክር ቤት ምርጫ ከመካሄዱ በፊት መንግስት አማጽያኑን ለማዳከም እየሞከረ ነው ተብሏል። መራጮች፣ ተወዳዳሪዎችና የምርጫ ባለስልጣኖች ከአካባቢው እየሸሹ በመሆናቸው በምርጫው መካሄድ ላይ ጥርጣሬ መኖሩ ተዘግቧል። የካሜሮን ወታደራዊ ኃይል ባለፈው ሳምንት 1000 የሚሆኑ ወታደሮችን በእንግሊዝኛ ተናጋሪ ክልሎች ማስፈሩ ታውቋል። የቻይና መንግስት ከዩናይትድ ስቴትስ ጋር የተደረገውን ጊዜያዊ የንግድ ስምምነት አሞግሷል። ይሁንና የሁለቱ አገሮች የጋራ ስጋት የሆኑትን ዋና ዋና ነጥቦች መፍታት ያስፈልጋል ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የቻይና ምክትል ጠቅላይ ሚኒስትር ሊዩ ሁ በዓለም የገዘፈ ኢኮኖሚ ያላቸው ሁለቱ ሀገሮች ለ18 ወራት ያህል ሲነታረኩበት የቆየውን የንግድ ጠብ ለመፍታት ትላንት ስምምነት ላይ ደርሰዋል። ቻይናና ዩናይትድ ስቴትስ የፈረሙት አንደኛው ክፍለ ኢኮኖሚና የንግድ ስምምነት ሁለቱንም ሀገሮች ይጠቅማል። ለዓለም ፔንግ ሹዋንግ ዛሬ ቤጂንግ በተካሄደው ጋዜጣዊ መግለጫ ላይ ተናግረዋል። ፔንግ አያይዘውም ስጋት ስለተባሉት ጉዳዮች በዝርዝር ባይገልጹም ቀደም ሲል በአብዛኞቹ ከቻይና ወደ ዩናይትድ ስቴትስ የሚላኩ እቃዎች ላይ ትፈልግ ጠቁመዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን የሀገሪቱ ጠቅላይ ሚኒስትር እንዲሆኑ ለጠቆማቸው ሚሳይል ሚሹትሲን ምክር ቤት ይሁንታ ሰጥቷል። ምክር ቤቱ ድምጽ የሰጠው የረጅም ጊዜው ጠቅላይ ሚኒስትር ዲሚትሪ የመንግስት ትላንት ያቀረበውን የስንብት ደብዳቤ ፕሬዚዳንት ፑቲን ከተቀበሉ በኋላ ነው። ፑቲን አብይ የተባለ የህገ መንግስት ማሻሻያ ሀሳቦችንም አቅርበዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ በመስተንግዶ አብሬያችሁ አመሻለሁ። አሁን የዕለቱን ቀዳሚ ርዕሳችንን እናስደምጣችሁ። የድሬዳዋ ዩኒቨርሲቲ የፊታችን ጥር 14 እና 15 ቀን ተማሪዎችን መቀበል እንደሚጀምር አስታወቀ። ዩኒቨርሲቲው መደበኛ የመማር ማስተማር ስራውን ጥር 18 እጀምራለሁ ብሏል። ጥፋት ፈጽመዋል ባላቸው የዩኒቨርሲቲው ሰራተኞችና ተማሪዎች ላይም እርምጃ ወስዷል። አዲስ ቸኮል ዝርዝራለሁ።
ባለፈው ህዳር 18 ቀን የሁለተኛ ተማሪን ህልፈት ተከትሎ ላልተወሰነ ጊዜ ተዘግቶ የነበረው የድሬዳዋ ዩኒቨርሲቲ በሚቀጥለው ሳምንት ጥር 14 እና 15 ተማሪዎችን እንደሚቀበል አስታወቀ። ዩኒቨርሲቲው ይህን ከመወሰኑ በፊት አስፈላጊ ቅድመ ዝግጅቶች ሲያደርግ መቆየቱን የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ኡባሃድም ለመገናኛ ብዙሃን አስታውቀዋል።
እንግዲህ ያው ተማሪ ከሸኘን በኋላ ዝም ብለን አልተቀመጥንም። ብዙ ስራዎችን ነው ስንሰራ የነበረው። አጋጣሚውን ተጠቅመን ተማሪዎች መኝታ ቤት፣ አጠቃላይ ተማሪዎች አገልግሎትን በተመለከተ ከመኝታ ቤት ጀምሮ ተማሪዎች ካፌ አካባቢ፣ ክሊኒክ፣ አጠቃላይ ግቢውንም በሙሉ የጥገና ስራ፣ የማጽዳት ስራ እየሰራን ነበረ። ከዛ በተጨማሪ በመማር ማስተማር ዘርፉ ደግሞ ያው የባከነ ጊዜ አለና ዘንድሮ 2012 ብዙ ጊዜ ባክኖብናል። ለዛን እንዴት እናካክስ የሚለውን ነገር በሰፊው ዲኖችና ትምህርት ክፍል ኃላፊዎችና አስተባባሪዎች ሁለት ቀን ውይይት አድርገው ነበረ። እነሱንም ቀሪውን ጊዜ እንዴት መሸፈን እንዳለብን ከስምምነት ላይ ደርሰናል። አጠቃላይ አሁን ትምህርቱን ለመጀመር ሬዲ ነን። ትላንትናም ጥር 6 ባደረገው ስብሰባ ተማሪዎች ጥር 14 እና 15 ተመልሰው እንዲገቡ በ16 ደግሞ የሰላም ጉባኤ ግቢያችን ውስጥ አድርገን ጥር 18 ትምህርት እንዲጀምሩ ነው ትላንትና ሴኔት ውሳኔ ያስተላለፈው።
ከሳምንት በፊት በሳይንስና ከፍተኛ ትምህርት ሚኒስትሯ ዶክተር ሂሩት ወልደማርያም በተጻፈ ደብዳቤ የዩኒቨርሲቲው ፕሬዚዳንት የነበሩት ዶክተር ያሬድ ማሞ ከኃላፊነት የተነሱ ሲሆን በአሁኑ ሰዓት የአካዳሚ ጉዳዮች ምክትል ፕሬዚዳንት የሆኑት ዶክተር ኡባሃድም በተጠባባቂነት ዩኒቨርሲቲውን በፕሬዚዳንትነት እየመሩ ይገኛሉ። የዩኒቨርሲቲው ሴኔት ከዚህ በፊትም በ19 ተማሪዎች ላይ እርምጃ ወስዶ የነበረ ሲሆን ትላንት ጥር 6 ባካሄደው ስብሰባም በዩኒቨርሲቲው ጥበቃዎችና ሌሎች ተማሪዎች ላይ ተጨማሪ እርምጃ እንደሚወስድ አስታውቋል። ዶክተር ኡባ ይናገራሉ።
አጠቃላይ እንግዲህ የዩኒቨርሲቲው አለመረጋጋት የፈጠረው የተማሪዎች ችግር ብቻ አይደለም። በዚህ ውስጥ ማለት ነው መምህራኖች፣ አስተዳደር ሰራተኞች እጃቸው አለበት የሚል ነገር አለና በሂደት ያው እሱ እየተጣራና አስተዳደራዊ እርምጃ እየተወሰዱ ነው ያሉት። በተለይ መጀመሪያ የጀመርነው ከተማሪ ጋር ነው። ታህሳስ 27 ላይ 17 ተማሪዎች ላይ እርምጃ ተወስዷል። ከዛ ቀጥለን ግምገማዎች ሲደረጉ ነበር፣ አስተዳደር ዘርፍም በአካዳሚክ ዘርፉም ማለት ነው ሲደረጉ ነበር። በዚህ ሂደት የጥበቃው ቆይቷል። ግምገማው ከተደረገና በጣም ከጥበቃ ጋር ያለው በጣም ችግር ከፍተኛ ስለመሆኑ 17 የጥበቃ አባላቶች እንዲሰናበቱና አንድ ደግሞ ከደረጃ ዝቅ እንዲደረግ ነው እርምጃ የተወሰደው። ይሄ በተጨባጭ እያንዳንዱ ሰራተኛ ተገምግሞ ያለበትን ችግር ተቀብሎ ነው ውሳኔውን ስናሳውቃቸው አስቀምጠን ማለት ነው ይሄን ተቀብለው ነው ሄዱት። በተጨማሪ ማለት ነው እንግዲህ ያው እኛ ግቢ ያደረሰው በጣም ከፍተኛ ጉዳት ነው። ሁለት ተማሪዎች ህይወት አልፏል። ከፍተኛ የሆነ አካል ጉዳት ደርሶባቸዋል። ተማሪዎች ዩኒቨርሲቲው ንብረት ወድሟል። ከምንም በላይ ደግሞ ማለት ነው ተማሪዎቻችን ከፍተኛ የሆነ የስነ ልቦና ጫና ደርሶባቸዋል እና እዚሁ ሲሳተፉ የነበሩ ተማሪዎች በጣም በርካታ ናቸው እና ለመለየትም በጣም አስቸጋሪ ነበር ሂደቱ። ባለፈውም በ27ም የቀረቡ ሊስት ነበረ። ያንንም ተጨማሪ አጣርተን ትላንትናም ሴኔት በደረገው ስብሰባ ተጨማሪ በ51 ተማሪዎች ላይ እርምጃ ወስዷል። ሁለት ተማሪዎች ሁለት አመት፣ ሰባት ተማሪዎች አንድ አመት፣ 41 ተማሪዎች ላይ ደግሞ የመጨረሻ ማስጠንቀቂያ እንዲሰጣቸው ነው የተወሰነባቸው ትላንትና ማለት ነው። እና ይሄ ይቀጥላል። ፕሮክተር አካባቢም ችግር አለ፣ ሌሎችም ማለት ነው። ዛሬም ራሱ ግምገማዎች እየተካሄዱ ነው ያሉት መምህራን አካባቢ። ከትላንት ወዲያ ዳይሬክተሮች ጋር ነበረ፣ ትላንትና ዲፓርትመንት ሄዶች ጋር ቀጥሎ ነበር። ዛሬ ደግሞ መምህራኖች ጋር ግምገማዎች እየደረገ ያለው ግቢ ውስጥ ሌሎች ክፍልም ላይ ማለት ነው ግምገማ ይቀጥላል። ስለዚህ ያው በሂደት አጣርተን ችግር ያለባቸውም አስተዳደራዊ እርምጃ ወስደንባቸው ዩኒቨርሲቲው ስራውን መቀጠል መቻል አለበት።
ዩኒቨርሲቲው ለጀማሪ ተማሪዎች 11 ሳምንት ለነባር ተማሪዎች ደግሞ 8 ሳምንት የማካካሻ መርሃ ግብር ያወጣ ሲሆን ነባሮቹ እስከ ሐምሌ 3፣ ጀማሪ ተማሪዎች ደግሞ እስከ ነሐሴ 21 የአመቱን የትምህርት መርሃ ግብር ያጠናቀቃሉ ብለው እንደሚያስቡ ዶክተር ውባ አስታውቀዋል። ዩኒቨርሲቲው በዛሬው ዕለት በዙሪያው ከሚገኙ አካባቢ ነዋሪዎች ጋር ከንቲባ አህመድ መሐመድ ቡ በተገኙበት ምክክር አካሂዷል። በዩኒቨርሲቲው ችግር ባጋጠመ ቁጥር ለተማሪዎች ቀድሞ ሲደርሱ የነበሩት የአካባቢው ነዋሪዎች ናቸው ያሉት የዩኒቨርሲቲው ተጠባባቂ ፕሬዚዳንት፣ በቀጣይም በዩኒቨርሲቲው ጸጥታም ሆነ የስራ እድል ፈጠራ ዩኒቨርሲቲውና የአካባቢው ማህበረሰቦች ተደጋግፈው ይሰራሉ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። በተከታዩ ዘገባችን ደግሞ ወደ መቀሌ እናመራለን። የኢትዮጵያ ፌዴራሊስት ኃይሎች ፎረም ወደ ጥምረት ማደጉ ተገለጸ። የጥምረቱ አባል ፓርቲዎች በቀጣይ በሚካሄደው ሀገራዊ ምርጫ ላይም እንደሚወዳደሩ ተገልጿል። በቅርቡ ወደ ብልጽግና ፓርቲ ላለመግባት የወሰነው ህወሓትን ጨምሮ ከ40 በላይ ፓርቲዎች አብረው በምርጫው ለመሳተፍ በትላንትናው ዕለት ተፈራርመዋል። ሙልጌታ ጽብሃ የጥምረቱን ፕሬዝዳንት አቶ ደረጀ በቀለን አነጋግሮ ተከታዩን ሪፖርት ልኮልናል።
የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገራዊ መድህን ብለው የሰየሙት ጥምረት ነው የተቋቋመው። የጥምረቱ ፕሬዝዳንትና የኦሮሞ ነጻነት ንቅናቄ ሊቀመንበር አቶ ደረጀ በቀለን የፌዴራሊስት ኃይሎች ፎረም በሚል ስያሜ ከሁሉም የሀገሪቱ ክፍሎች ፓርቲዎች የሚሳተፉበት ስብስብ በትናንትናው ዕለት በጥምረት ፓርቲዎቹ መፈራረማቸው ተናግሯል። ከ40 በላይ የፖለቲካ ፓርቲዎች የጥምረቱን ስነ ምግባርና መተዳደሪያ ደንብ መፈረማቸው ገልጸዋል። በፎረሙ ውስጥ የነበሩ ያልፈረሙ ፓርቲዎች እንዳሉና በየፓርቲያቸው በጉባኤ ወስነው ወደ ጥምረቱ ይቀላቀላሉ ብለዋል።
እኛ አሁን የመጀመሪያ ደረጃውን ጥምረት ነው የመረጥነው። ለምን? ከዛ ወደ ቅርጅት ብለን ከዛ ወደ ግንባርን መሄድ ስለምንችል ያንን ነው የመረጥነው እና ከፎረም አሁን ወደ ጥምረት አድጓል ማለት ነው። አንድ የራሳችንን ቅርጅቱን ሰነድም ተፈራርመናል። እንደገና መተዳደሪያ ደንብም ተፈራርመናል። አሁን ህጋዊ ስርዓትን ይዞ እየሄደ ነው ያለው ማለት ነው። የጥምረቱ አባል ድርጅቶች በአንዱ ላይ የጥላቻ እና ፕሮፓጋንዳ ላለማካሄድ በህብረት ለመስራት እያንዳንዱ ብሔር ብሔረሰብ ባህሉን፣ ቋንቋውን፣ ትምህርቱን እንዲያሳድግ ነው ዋናው። ከዛ የሁሉም መብትና ክብር እንደተጠበቀው ነው ወደ አንድነት የሚያመጣ ነው። እሱ እያንዳንዱ በቋንቋው እየተዳኘ እየተማረ እያንዳንዱ ባህሉን እያጎለበተ እያሳደገ እያንዳንዱ አኗኗሩን እያሳደገ ወደ አንድነት ስመጣ ግን አገሪቷን ለመምራት በጥምረት የሚሰራበት ሁኔታ ነው ማለት ነው።
በዚህ ዓመት ሊካሄድ በታቀደው ምርጫ በአንድ ጥላ ስር ለመወዳደር ማቀዳቸው የገለጹት የምርጫ ምልክታቸውንም ተሰባስበው እንደሚመርጡ ተናግሯል። በአንድ ምልክት እንወዳደራለን ብለዋል።
ይሄ ጥምረት ዋናው ዓላማውም ለምርጫ ነው። ለምርጫ በአንድ ላይ ለመወዳደር በተለያየ አካባቢ ቢኖርም በጥምረቱ አምብሬላ ስል ለመወዳደር ዓላማ ይዞ የተነሳው እና በያለበት አካባቢ መሰረታዊ ድርጅት ፓርቲው አለ። ፓርቲዎች የራሳቸውን ፕሮግራም የራሳቸውን አጀንዳ ይዘው ይንቀሳቀሳሉ። ጥምረቱ ደግሞ የራሱን አጀንዳ የምርጫ እንቅስቃሴ የሚያደርጉበትን እያንዳንዱን ሰነዶች በማዳረስ በአንድ አምብሬላ ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ያለውን በአንድ አይነት እንዲወዳደሩ ነው።
የጥምረቱን ሰነድ የሚቀበል ማንኛውም ፓርቲ ወደ ጥምረቱ ሊገባ እንደሚችልም ገልጸዋል። የፌዴራሊስት ኃይሎች ፎረም ምክትል ሰብሳቢ የነበሩ አቶ ትዕግስቱ አወሉ ባለፈው ሳምንት ከፎረሙ ራሳቸው መግለጻቸው ይታወቃል። አቶ ትዕግስቱ ህወሓት የብልጽግና ፓርቲን አህዳዊ ነው የሚል የብሔር ብሔረሰቦችን ቀልብ ለመሳብና የስብስቡ አካል ለማድረግ ነው፣ የፎረሙ ዓላማና አካሄድም የህወሓት የበላይነት ለመመለስ ያለመ ነው በማለት ራሳቸው ከፎረሙ ምክትል ሰብሳቢነት ጭምር ማግለላቸው ገልጸው ነበር። ለዚህ ያላቸውን ምላሽ አቶ ደረጀ ጠይቀናቸው ምክትል ሰብሳቢው ቀድሞውም ከፎረሙ በስነ ምግባር ጉድለት ተባረው ነበር ብለዋል።
ምክትል ሰብሳቢ የነበረው ግለሰብ የወጣው መጀመሪያውኑ ግለሰቡ ባለው የዲስፕሊን ሁኔታ ባለው ፓርቲን ከፓርቲ ለማጋጨት ፓርቲን ለማፈስ ካለው ደግሞ አንዳንድ በገንዘብ ላይ ካለው ሁኔታዎች ጋር በመነሳት የስራ አስፈጻሚ ኮሚቴው ከስራ አስፈጻሚነቱ እንዲገለል አድርጎታል። አስቀድሞ በጣም ቆይተዋል። ይሄንን ደግሞ ማጽደቅ ያለበት ጠቅላላ ጉባኤ ነው። ጠቅላላ ጉባኤ ሊመልሶም ይችላል፣ ሊያጸናበትም ይችላል። እንደሚያጸናበት በማወቁ አስቀድሞ ራሱን አግለዋል። ይሄ በእኛ በኩል ማንም ሰው ራሱን ለማግለል መብት ሰጥቶታል። ለማንኛውም ፓርቲ ይሁን ለማንኛውም ግለሰብ።
በቅርቡ ብልጽግና ፓርቲ ላለመግባት የወሰነው ህወሓትም የጥምረቱ አባል ፓርቲ ነው። ተቺዎች የህወሓት ላላኪዎች ናችሁ ይሏቸዋል ለሚለው አቶ ደረጀ ህወሓት በጥምረቱ አንድ ወንበር ብቻ ያለ
ፍርድ ቤት ሲያረጋግጥበት ብቻ ነው። ግለሰቦች ወንጀለኞች ሊሆኑ ይችላሉ። አንዳንድ ድርጅቶች ወንጀለኞች ሊሆኑ ይችላሉ። ግን እንደ ህዝብ ወንጀለኛ ሊሆን አይችልም። የትግራይ ህዝብ ብዙ ሚሊዮን ህዝብ ነው። ያ ወንጀለኛ ሊሆን አይችልም ህዝብ ነውና ይሄ ኦሮሞውንም የትግራይውንም ህዝብ እኩል ነው ማየው በእኩልነት ነው ማየው ወንጀለኞች ትግራይ ብቻ አይደለም ያሉት አዲስ አበባም አሉ ሌላ ክልልም ባህር ዳርም አሉ አዋሳም አሉ እነዛ ወንጀለኞች በህብረት ወንጀለኞች ናቸው እኛ እዚህ ስር ለመግባት ወይም ደሞ ምንድነው ህዋት ስር ለመግባት አይደለም የመጣነው እዚህ ያኔ አሁን ለምሳሌ አዲስ አበባ እናካሄዳለን በመቀጠል ጅጅጋ ልናካሄድ ነው ቀጥለን ደሞ አዋሳ ልናካሄድ ነው እኛ ማንንም ስር አዋሳ ስንሄድ ሲያን ስር ገቡ ወይም ያዋሳ ድርጅት ስር ገቡ የሚሉት ሰዎች ውሃ ማይቋጥር ወሬ ነው።
የህብረ ብሔር ፌዴራሊስት ኃይሎች ጥብረት ለሀገራዊ መድህን ተብሎ የተሰየመው ጥምረት ህጋዊ ውቅና ለማግኘት እንግስቃሴ መጀመሩን ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታን ወደ አማራ ክልል። የአማራ ባንክ አክሲዮን ማህበር በስድስት ወራት ውስጥ ከ3 ቢሊዮን ብር በላይ የአክሲዮን ሽያጭ ማከናወኑን አስታወቀ። ባንኩ እስከ ሰኔ ባለው ጊዜ ውስጥ ስራውን ለመጀመር እንቅስቃሴ መጀመሩ ታውቋል። መስፍን አራጌ ዘገባ አድርሶናል።
በደሴ ከተማ አክሲዮኑን ከገዙ ግለሰቦች ከፍተኛ አመራሮችና ባለድርሻ አካላት ጋር በተደረገው ውይይት እንደተገለጸው ባንኩ የተቋቋመው ከህዝቡ ብዛት ጋር የማይመጣጠኑን የባንክ አገልግሎት ለማሳደግና የህብረተሰቡን የመልማት ፍላጎት ለማሟላት ነው። በአጭር ጊዜ ውስጥ ተክላላ ጉባኤ ከመድረግ ባለፈ በኢትዮጵያ ባንኮች ምስረታ ከፍተኛውን የአክሲዮን ሽያጭ ማከናወኑን በምስረታ ላይ ያለው የአማራ ባንክ አክሲዮን ማህበር ፕሮጀክት ማኔጀር መሰንበት ሸንቆጤ ገልጸዋል። ባንኩ በብሔራዊ ባንክ ከተፈቀደለት ከነሐሴ 11 2011 ዓ.ም ተመረተ እስካሁን ባለው ጊዜ ውስጥ ከ60,000 ህዝብ በላይ አክሲዮኑን መግዛታቸውንና ከ3 ቢሊዮን ብር በላይ መነሻ ካፒታል መያዙን ጠቅሰዋል። ቃል የተገባውም ከ4 ቢሊዮን ብር በላይ ይደርሳል ይላሉ።
የካፒታል ማደግ እጅግ በጣም ትልቅ አስተዋጽኦ አለው። በባንኮች ታሪክም እንደዚሁ አሁን እንግዲህ የካቲት 30 ላይ 6 ወር ነው የሚሆነው 3 ቢሊዮን በላይ አሁን እንግዲህ ካቲት 30 ስንገዛጋ እንደውም ወደ 4 ቢሊዮን ምናምን ይጠጋል። በዚህ ምክንያት እጅግ በጣም ስኬታማ ባንክ ነው።
ዓለም አቀፍ ደረጃና ተወዳዳሪነት ያለው ባንክ ይሆናል የሚሉት ማኔጀሯ በተለይ ስራ አጥነትን በመቅረፍ የሴቶችን ተጠቃሚነት በማጠናከር አዳዲስ የኢንቨስትመንት ዘርፎች እንዲስፋፉ ይሰራል ነው የተባለው።
ባንኩ ቶሎ ወደ ስራ እንዲገባ ስራ ለማስጀመር የሚያስፈልጉ ነገሮችን የቅድመ ዝግጅቶች አድርገናል። ስለዚህ የዳይሬክተሮች ቦርድ ምርጫ ከተካሄደ በኋላ ያ ውጤት ለብሔራዊ ባንኩ ቀርቦ ተፈትሾ ይህን ከጨረሰ በኋላ የፊርማ ስርዓቶች ይኖራሉ። የመመስረቻ የመተዳደሪያ ደንቡ ምን ሁሉ እንዲ ስንል ሰኔ ላይ 6 ወር ብንጨምርበት በአንድ አመቱም ስራ ከጀመረ በጣም ትልቅ ባንክ አዲስ አበባ፣ እነዚህ ትልልቅ ከተሞች ባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ ትልልቆቹ ከተሞች ላይ ወዲያው ይከፍታል። በየአመቱ የሚከፍተውን ሁሉ አስቀምጧል።
ባንኩን ለመመስረት 500 ሚሊዮን ብር በቂ ቢሆንም በአክሲዮን ግዢው ላይ መሳተፍ የሚፈልጉ ሰዎች ቁጥር በመጨመሩና ትውልደ ኢትዮጵያውያን አክሲዮን መግዛት እንደሚችሉ በአዋጅ በመደንገጉ ውጭ ሀገር ያሉ ኢትዮጵያውያንን ተሳታፊ ለማድረግ የአክሲዮን ሽያጩን እስከ የካቲት 30 ማራዘም ማስፈለጉን ነው የጠቀሱት። ከስያሜው ጋር ተያይዘው ሁለት አይነት አስተያየት ተንጸባርቀዋል። አንዱ በድጋፍ፣ አንዱ በጥያቄ። ከዚህ በፊት በብሔር የተደራጁ ባንኮች ላይ ያልተሰጠ አስተያየት ለምን በአማራ ባንክ ላይ ይሰጣል? ትችቱ ተገቢ አይደለም የሚሉና የኢኮኖሚው ዘርፍ በብሔር ጥላ ስር መዋሉ ወደ አክራሪ ብሔርተኝነት ሊያሸጋግር ይችላል የሚሉ ሀሳቦች ተሰንዝረዋል።
የመጣሁት ከደሴ ከተማ ንግድና ዘርፍ ማህበራት ምክር ቤት ነው። የዚህ ባንክ መመስረት እጅግ በጣም ስሜቴን የነካው ጉዳይ ነው። በቅርቡ ከመላ ሀገሪቱ የተፈናቀሉ ዜጎችን ለመደገፍ ብለው 100 ሚሊዮን ብር ወጪ ተደርጎ ከፍተኛ መፈናቀልና ጉዳት ለደረሰበት የአማራ ክልል የመደቡት ገንዘብ ዝቅተኛ መሆኑን አይቼው እስካሁን ስሜቴ ውስጥ አሉ። በቃ ይሰሙኛል። እንደ ክፉ ነገር ነው ማየት። ይሄንን ደም ሊያፍስ የሚችል ለዚህ ደጀን ሊሆን የሚችል የአማራ ባንክ መመስረት ደግሞ በቅርቡ ሲመጣ በጣም ተደስቻለሁ።
ቢዝነስና ፖለቲካ ሊገናኝ አይገባም። እዛ ውስጥ አልፎ አልፎ በቴሌቪዥንም የምናያቸው ሰዎች ፖለቲካ ውስጥ የነበሩ ሰዎች ስለነበሩ እኔ ያ ስጋት የብዙ ሰው ስጋት ይመስለኛል፣ የእኔም ስጋት ስለነበረ። ሌላው እኔ በጣም የማዝንበት ግራ የሚገባኝ ነገር የስም ስያሜው ላይ ነው። አሁን እያቀነቀን ያለ ነው ሁሉም ብሔረተኝነትን ነው። ኢትዮጵያዊነትን የሚያቀነቅን የስም ስያሜ አተን ነው ወይ? ለምንድን ነው ኦሮሞ ኦሮሞ እያለ አማራ አማራ እያል ትግራይ ትግራይ እያል ወይም ሌላ አንዱ እያል ለምንድን ነው ኢትዮጵያዊነትን የሚያቀነቅን ስም መሰየሙ መልካም ሆኖ አይታያችሁም ወይ?
በእነዚህ ላይ የባንኩ አደራጅ ኮሚቴ አባል አቶ ብርሃን ኃይሉ ምላሽ አላቸው።
ስያሜ ጥናት ተደርጎ ብዙ ውይይትም ተደርጎበት የተሰየመ ነው። ስያሜው እንደ ንግድ ስያሜ እንደ ብራንድ እንዲወሰድ ነው በእኛ በኩል ያሰብነው። ስለዚህ ከሌሎቹ ምንም የሚለየው ነገር የለም። ስም ማውጣት ለንግድ አዋጭ ይሆናል ብለህ እስካሰብክ ድረስ ያስኬዳል። እኛ አሁን በዚህ ስያሜ አዋጭ ሆኗል ብለን ነው ያየነው። ለምን ብዙ አክሲዮን ተሸጠ። በዚህ ደረጃ ህብረተሰቡ ከስያሜው ጎን መሰለፍ እንደፈለገ ማየት ይችላል። ስያሜው ስለሆነ ደግሞ ሌሎችን ያገለለ አይደለም። ማንኛውም መግዛት የሚፈልግ እየገዛ ነው ያለው። አሁን እየተፈለገ ያለው አገራዊ አንድነት ነው፣ አገራዊ ልማት ነው፣ አገራዊ ብልጽግና ነው። የባንኩ አገልግሎት አሰጣጥም ማንኛውንም ህብረተሰብ ማለት በሃይማኖት ሳይለይ፣ በዘር ሳይለይ፣ በብሔር ሳይለይ ለማገልገል የተዘጋጀ ነው።
የአማራ ባንክ አክሲዮን ማህበርን ጨምሮ 12 ባንኮች ወደ ስራ ለመግባት እንቅስቃሴ ላይ ናቸው ተብሏል። ብሔራዊ ባንክን ጠቅሶ ኒውስ ቢዝነስ ኢትዮጵያ በድረገጹ እንዳሰፈረው በአገሪቱ ውስጥ 18 ባንኮች ሲኖሩ ካፒታላቸውም በ85.7 ቢሊዮን ብር አድጓል ተብሏል። ሌሎች የድረገጽ መረጃዎች ደግሞ እነዚህ ባንኮች በ2357 ቅርንጫፎቻቸው በኩል በአገሪቱ ውስጥ እንደሚንቀሳቀሱ አመልክተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የጥምቀት በዓል ጥቂት ቀናት ይቀሩት። በዓሉ በማይዳሰሱ ቅርሶች ውስጥ የዓለም ቅርስ ሆኖ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዘንድሮ መመዝገቡ ይታወሳል። አስቴር ምስጋናው ዘገባ አላት።
በኢትዮጵያ ከማይዳሰሱ የቱሪዝም ሀብቶች ውስጥ ይካተታል የጥምቀት በዓል። በዓሉ ሃይማኖታዊ ዳራ ያለው ሲሆን ክዋኔውም በሃይማኖታዊ ስርዓት የሚመራ ነው። ጥምቀት ሃይማኖታዊ ክብረ በዓል ሆኖ ከመከበር ባለፈ ለሀገሬው ሁለት ጥቅሞችን ይዞ የሚመጣ በዓል ነው። ወዲህ የህዝቦችን የአብሮነትና የመቻቻል እሴትን ያጎለብታል፣ ወዲያ ደግሞ የሀገሪቱን የቱሪዝም ኢንዱስትሪ ያነቃቃል። ከየትኛውም የሀገሪቱ አካባቢዎች በተለየና ከፍተኛ ቁጥር ያለው ሰው የሚሰባሰበው ደግሞ በጥንታዊቷና የ44ቱ ታቦት መገኛ በሆነችው በጎንደር ከተማ ነው። ይህንኑ በዓል አስመልክቶ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር ሙሉቀን አዳነ ለጋዜጠኞች ዛሬ በሰጡት መግለጫ በዓሉ በሰላም እንዲጠናቀቅ አስፈላጊ ቅድመ ዝግጅቶች መጠናቀቃቸውን ነው የተናገሩት።
በተለያዩ የሀገሪቱ ክፍል የጥምቀትን በዓል የተለየ የጥምቀት በዓል ስላለው የተለየ የሚያደርገው የራሱ የሆነ መቶዎች ዓመታትን ያስቆጠረ ከንጉሥ አጼ ፋሲለደስ ጀምሮ የመዋኛ ገንዳ አለ። የጥምቀተ ባህር የሚከበርበት ቦታ አለ። እሱ በአይነቱ የተለየ ትርኢት የሚፈጥር ነው። እሱን ናፍቀው የሚመጡ እሱን ለማየት የሚመጡ እንግዶች በጣም ብዙ ናቸው። ከውጭ ሀገርም ቤተ መንግስቱን ለመጎብኘት በአካባቢው ያሉ የተፈጥሮ ታሪካዊ የምንላቸውን ባህላዊ ቅርሶችን ለመጎብኘት ጭምር የሚመጡ እግረ መንገዳቸውን አሁን ደግሞ የጥምቀት በዓልን መዳረሻቸው እያደረጉ ከፍተኛ ቁጥር ያላቸው ሰዎች ነው የሚመጡት። ሰፊ የህዝብ ቁጥር በቦታው ይገኛል ተብሎ እንደመጠበቁ መንግስት ለአካባቢው ሰላም የተለየ ትኩረት ሰጥቶ የክልላችን የጸጥታና ደህንነት ቢሮ ሰፊ ስራዎችን ሲሰራ ነው የቆየው። በከተማ አስተዳደሩም በማዕከላዊ ጎንደርም በዙሪያው አካባቢ ያሉ ወረዳዎችም ጭምር በየአካባቢያቸው ያለውን የመከላከያ ኃይል፣ የፌዴራል ፖሊስ ኃይል፣ የክልላችን ፖሊስ እና ሌሎች የጸጥታ አካላትን በማቀናጀት ስራዎች እየተሰሩ ናቸው። በተለይ ወጣቶቹ በተለያየ አደረጃጀት ያሉ ወጣቶች የሰላሙ አካል እነሱ ስለሆኑ በሰፊው እነሱን የማሳተፍ ስራዎች ሲሰሩ ነው የቆየው። ስለዚህ በክልሉ በአጠቃላይ በተለይ ደግሞ በጎንደር አካባቢ አሁን ያለው ሁኔታ አስተማማኝ ነው። ይሄን ምነግራችሁ ባለፈው ሳምንት በላሊበላ ትልቁን የልደት በዓል አክብረናል። ወደ 1.3 ሚሊዮን አካባቢ ህዝብ የላሊበላን በዓል ታድሟል። የቤዛ ኩሉ ዓለምን በዓል ታድሟል። ያለምንም ኮሽታ ያለምንም የጸጥታ ችግር ነው እዛ አካባቢ የነበረው በዓል እንዲያልፍ የተደረገው። በኃላፊነት የሚመራው የጸጥታ እና የደህንነት ማስከበር ስራዎች በሰፊው እየተሰሩ በመሆናቸው አስተማማኝ የምንለው ሰላም አለ። እንግዶቻችን ሲመጡ የሰላም ስጋት ሊኖርባቸው አይገባም። ግን ደግሞ ሁልጊዜ ሰላምን ከሌላ አቅጣጫ ብቻ የምንጠብቀው ነገር ስላል አይደለ በባሉ የሚታደሙት አዳሚዎችም ጭምር የሰላሙ ማስከበር አካል እንዲሆኑ እንጠብቃለን።
በአሉን ለመታደምም ከፍተኛ ቁጥር ያለው ህዝብ እንደሚገኝ ነው ቢሮ ኃላፊው ያብራሩት።
አሁን የከተማ አስተዳደሩ እስከ 2 ሚሊዮን አካባቢ ሰው በባሉ ላይ ይታደማል ተብሎ ነው የሚጠበቀው። በዚህ አመት ከሰላሙ ጋር በተለይ ደግሞ አገራችን ለውጥ ውስጥ ስላለች ካሁን በፊት በቁርሾው እንተያየ ነበሩት የኤርትራ ወንድምናቶቻችን ጭምር በዚህ አመት በጎንደር የጥምቀት በዓል ላይ ሊታደሙ በከተማ አስተዳደሩ ጥሪ ቀርቦላቸዋል። ስለዚህ ሰፊ ቁጥር ያለው ህዝብ እዛ ቦታ ይገኛል ተብሎ ነው የሚጠበቀው።
ዶክተር ሙሉቀና የይዘው በዓሉን ለመታደም ወደ ጎንደር ከተማ ለመምጣት የኢትዮጵያ አየር መንገድ ከመደበኛ በረራ ውጪ 17 በረራዎች እንዳዘጋጀ አክለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች ስታዳምጡት የቆያችሁት የጋቢና ቪኦኤ ዝግጅታችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ማክቢል ያብሮ ፕሮግራሙን በማቀናበር አብሮን አምሽቷል። በተከታዩ ዜማ እንሰናበታችኋለን። መልካም ምሽት ተናደሩ።
Kun Radio Sagale Americati. Radio Sagale America wita ta gabe gijmatat galgalake sa sala ma wala